የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ አርብ ዳር 26 2012 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ከምስራቅ ኢትዮጵያ ፖሊዮን ለማጥፋት ዘመቻ መጀመሩ ተሰምቷል።
ዛሬው ዘመቻ በተለይ ከቀድሞ ከምንጀምራቸው ለየት ያሉት ነገሮች እናሳይበት፣ በተለይ ክትባቶች አጠቃላይ ለምንከተባቸው ለ61000 ህጻናቶችን ለመከተብ ቤት ለቤት የምናደርስበት ፕሮግራም ከመሆኑ በቂ ዝግጅት የተደረገበት ሁኔታ የነበረ ነው።
የድሬዳዋ ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰኢድ ናቸው። ተቀባለን።
በቅርቡ ህይወታቸው ያለፈው ደራሲ፣ ጋዜጠኛ፣ መምህርና የቤተ ክህነት ሰው ካሳይ ገብረ እግዚአብሔርን የሚዘክር መሰናዶም አለን።
እውነተኛ ሰው ነው፣ ሀቀኛ ሰው ነው፣ ትክክለኛ ጋዜጠኛ ማለት ካሳይ ነው። የሚጽፈው የሚናገረው የሚጽፈው ያምንበትም ነው።
የአሜሪካ ድምፅ ዘጋቢ ንጉሴ አክሊሉና ሌሎች ባልደረቦቻቸውን አነጋግረናል።
አብራችሁን ቆዩና ሌሎች ለምሽቱ ያዘጋጅናቸውን ብዙ ዘገባዎችም ታዳምጣላችሁ።
ፕሮግራሙን በመምራት አብረናችሁ የምናመሸው ጽዮን ግርማና ሀብታሙ ስዩም ነን። በቅድሚያ አጫጭር ዜናዎች እናሰማችሁ።
የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል አደም መሐመድ መሐሙዴና የዩናይትድ ስቴትስ ጦር ኃይሎች ምክትል ኢታማዦር ሹም ጀነራል ጆን ሃይተን ትናንት ዋሽንግተን ዲሲ ላይ ተገናኝተዋል። የኢታማዦር ሹም ጽህፈት ቤት ቃል አቀባይ ሻለቃ ትሬሻ ጎይቦ ባወጡት ጽሑፍ ነው የሁለቱን የጦር አዛዦች ዋሽንግተን ዲሲ ላይ ተገናኝቶ መወያየት ያሳውቁት። ለአካባቢው መረጋጋት ኢትዮጵያ ስላላት አስተዋጽኦና ቁርጠኝነት፣ በመላ አፍሪካ ላለው የተባበሩት መንግስታት ሰላም የማስከበር ተልእኮዎች ስላላቸው ድጋፍም ጀነራል ሃይተን ለጀነራል አደም ምስጋና አቅርበዋል። አዛዦቹ ወታደራዊ ትብብሮቻቸውን ማጠናከር በሚችሉባቸው መንገዶች ላይም ተወያይተዋል። በዩናይትድ ስቴትስና በኢትዮጵያ መካከል ያለው አጋርነት ለምስራቅ አፍሪካ ሰላምና መረጋጋት እጅግ አስፈላጊ ጉዳይ መሆኑን የቃል አቀባይዋ የሻለቃ ጉይቦ የጽሑፍ መግለጫ አመላክቷል። የደቡብ ሱዳን መንግስት ወንጀል በመፈጸም የተከሰሱ የብሔራዊ ጸጥታ አገልግሎት ባልደረቦችን የሚዳኝ ልዩ ችሎት አቋቁሟል። የጸጥታ አገልግሎቱ የሕግ ክፍል ትናንት ባወጣው መግለጫ ችሎቱ የተቋቋመው በወንጀል አለመጠየቅ እንዲቆም፣ ብዛት ባለው የሰብአዊ መብት ረገጣ ድርጊት የጎደፈውን የአገልግሎቱን ገጽታ ለማደስ መሆኑም ተገልጿል። የደቡብ ሱዳን ፕሬዚዳንት ሳልቫኪር የጸጥታ ኃይሎች በአገሪቱ ስጋት የሚጠረጠሩትን ማናቸውንም ዜጋዎች እንደፈለጉ እንዲያስሩ፣ እንዲመረምሩና ንብረት እንዲወርስ የሚፈቅደውን አወዛጋቢ የብሔራዊ ጸጥታ ሕግ የፈረሙት ከአምስት ዓመታት በኋላ መሆኑ ይታወሳል። የኬንያ ናይሮቢ ወረዳ አስተዳዳሪ በኢኮኖሚያዊ ወንጀሎች ጥርጣሬ እንዲታሰሩ አቃቤ ሕግ ማዘዣ አውጥቶባቸዋል። አቃቤ ሕጉ ዛሬ ባደረጉት ጋዜጣዊ ጉባኤ አገረ ገዢውና ባልደረቦቻቸው ከ3.5 ሚሊዮን ዶላር በላይ የሆነ የመንግሥት ገንዘብ በሕገ ወጥ መንገድ መዝብረዋል ብለዋል። የናይሮቢ ወረዳ አስተዳዳሪ ማይክ ሶንኮና 12 የሚሆኑ ከፍተኛ ባለሥልጣኖቻቸው የመንግሥት ንብረት በመመዝበር በሕገ ወጥ መንገድ ያገኙትን ገንዘብ በሕጋዊ አካል ሸፍኖ ማንቀሳቀስ እንዲሁም በመሳሰሉት ክሶች ይጠየቃሉ ተብሏል። አቃቤ ሕጉ እንዳሉት በባለሥልጣኑና ባልደረቦቻቸው ላይ በቂ ማስረጃ ተሰብስቧል። አድማጮች፣ ለአሁን ያሉን አጫጭር ዘገባዎች እነዚህ ናቸው። ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሸጋግራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ወደ ቀዳሚው ርዕሳችን እንሻገር።
በድሬዳዋ የፖሊዮ ክትባት መሰጠት ተጀምሯል። ፖሊዮ በያዝነው የአውሮፓውያን ዓመት በሶማሊያና በኢትዮጵያ ሶማሌ ክልል መከሰቱን የዓለም የጤና ድርጅት አስታውቆ እንደነበር ይታወሳል። ድሬዳዋ በሚካሄደው የክትባት ዘመቻም 61000 ህጻናትን ለመከተብ መታቀዱን የአስተዳደሩ ጤና ቢሮ አስታውቋል። አዲስ ቸኮል ዝርዝር አለው።
የድሬዳዋ ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ የክትባት ዘመቻውን ሲያስጀምሩ እንደተናገሩት በድሬዳዋ በገጠርም ከተማም ሁሉንም ህጻናት ተደራሽ ለማድረግ የሚያስችል ዝግጅት ተደርጓል ብለዋል።
ዛሬው ዘመቻ በተለይ ከቀድሞ ከምንጀምራቸው ለየት ያሉት ነገሮች እናሳይበት በተለይ ክትባቶች አጠቃላይ ለምንከተባቸው ለ61000 ህጻናቶችን ለመከተብ ቤት ለቤት የምናደርስበት ፕሮግራም ከመሆኑ በቂ ዝግጅት የተደረገበት ሁኔታ የነበረ ነው። አጠቃላይ ገጠርም ከተማም ሰፊ ዝግጅት የተደረገ ከሁለት ሳምንት በፊት ተቋማትም እና የሚመለከተው አካላቶች ኦሮንት የተሰጠባቸው በተለይ ከድሬዳዋም አሁን ያለው ነዋሪ ሁኔታ በተለይ የተፈጠረውን የጸጥታ ችግር ከማህበረሰቡ ጋር የሚያታርቀን ስራ ማለት እንችላለን።
በድሬዳዋ ጤና ቢሮ የህፃናትና እናቶች ቡድን መሪ የሆኑት ሲስተር መሰሉ አጥናፌ የፖሊዮ በሽታ በአጎራባች ሀገራት የተከሰተ ሲሆን በሀገራችንም እንዳይስፋፋ ዘመቻው አስፈልጓል ብለዋል።
እንግዲህ ያው ዘመቻው ከ20 ጊዜ በላይ በአካባቢያችን ይሰጠናል፣ በአጎራባች ሀገሮችም ተሰጥቷል። እንግዲህ በሽታው እኛ ሀገር ተከስቶ ሳይሆን ቀድመን ለመከላከል ነው። ትልቁ ነገር በሽታው ከመጣ ተላላፊነቱ ከፍተኛ ነው። በአጎራባች ሀገር እዚህ ኬንያ፣ ሶማሊያ ቦርደር ያሉት በሽታው ከተከሰተ የመግባት ቻንሱ በፈጠን ስለሆነ ህጻናት አንድ ልጅ ከተያዘ 200 ያህል ያዳርሳል። ስለዚህ ሳይመጣብን መጀመሪያ በሽታውን ለመከላከል ነው እንጂ ለ3 ዓመት ያህል በኢትዮጵያ ውስጥ ምንም አይነት ኬዝ የተገኘ ነገር የለም። ይሄን አስጠብቀን ሰርቲፋይ እንድንሆን ኢትዮጵያ ሀገራችንም ሰርቲፋይ እንድትሆን ከዚህ በሽታ ነጻ ሆና ሰርቲፊኬቱን እንድታገኝ፣ ሁለተኛ መደበኛ ክትባታችንም 100% ስላልሆነ ያልተከተበ ልጅ አለ ማለት ኬዙ ሊከሰት ስለሚችል ቀድመን ኬዙ ሳይነሳ ክትባቱን የበሽታ መከላከል አቅማቸውን ለመጨመር ያህል ነው ማለት ነው።
ይሁንና የዓለም ጤና ድርጅት በድረገጹ ባወጣው መረጃ በሶማሌላንድ የፖሊዮ ታማሚ መገኘቱን ተከትሎ ባለፈው ሐምሌ ወር በሁሉም የአፍሪካ ቀንድ አካባቢዎች አፋጣኝ የክትባት ዘመቻ የተካሄደ ቢሆንም ከዚያ ወዲህ በፑንትላንድ የቦሳሶና ኡፊያን ወረዳዎች እንዲሁም በኢትዮጵያ ድንበር አካባቢ 3 ተጠቂዎች፣ በኢትዮጵያ ሶማሌ ክልል ዶሎ ዞን ቦክ ወረዳም እንዲሁ 4ኛ ተጠቂ መገኘቱን ይፋ አድርጓል። በዚህ መነሻነትም በ5 የሶማሌ ክልል ዞኖች እንዲሁም በሶማሌላንድና ፑንትላንድ የክትባት ዘመቻ መካሄዱን የዓለም ጤና ድርጅት አስታውቋል። ከድሬዳዋ ጤና ቢሮ ያገኘነው መረጃ እንደሚያመለክተው በኦሮሚያና ሶማሌ ክልል እንዲሁም የደቡብ ሱዳን አጎራባች በሆነው የጋምቤላ ክልሎች የፖሊዮ ክትባት አስቀድሞ የተካሄደ ሲሆን አሁን በድሬዳዋና ሀረር የተጀመረው ክትባት ዘመቻም የዚያ ቀጣይ ነው። በድሬዳዋ ከህዳር 26 እስከ 29 የክትባት ዘመቻው የሚካሄድ ሲሆን በተጠቀሱት ቀናት የጎዳና ተዳዳሪዎችን ጨምሮ ሁሉም ያስተዳደሩ ህጻናት ይከተባሉ ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባው እናመሰግናለን። የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማ ውሳኔ ህዝብ ቋሚ ውጤት መግለጹን ተከትሎ የሲዳማ አርነት ንቅናቄ ሲአን ዛሬ በወጣው መግለጫ የደስታና የምስጋና መልእክት አስተላልፏል። ንቅናቄው በመግለጫው ከሲዳማ ክልልነት ጥያቄ ጋር በተያያዘ ሐምሌ 11 2011 በተፈጠረው የጸጥታ ችግር የታሰሩ ወጣቶች እንዲፈቱ ጠይቋል። በአቶ ዱካሌ ላሚሶና በዶክተር ሚሊዮን ቶማቶ ይመራሉ በተባሉ በሁለቱ ሲአኖች መካከል የነበረው ውዝግብም ምርጫ ባሳለፈው ውሳኔ ፍጻሜ ማግኘቱን አመላክቷል። ሲአን ሲዳማ ክልል ሆኖ ሲደራጅ እኔ እመራለሁ አላልኩም። ይህንን የሚያራምዱት በሲአን ስም የሚነግዱ ከፓርቲው አባልነት የተወገዱ ግለሰቦች ናቸው ብሏል። ምርጫ ቦርድ ሲዳማ በክልልነት ለመደራጀት የሚያስችለውን ቋሚ ውጤት ገልጿል። ዮናታን ዘብዴዎስ ተጨማሪ ዘገባ ከሐዋሳ ልኮልናል።
መግለጫውን የሰጡት የንቅናቄው ሊቀመንበር አቶ ዱካሌ ላሚሶ፣ የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳና የፖሊስና የሪዮት ዓለም ጉዳይ ኃላፊ አቶ ተገኝ ወልዴ ናቸው። መግለጫውን ያወጡበት ምክንያት ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊነት ወስዶ ህዳር 10 2012 ዓ.ም ባስፈጸመው ውሳኔ ህዝብ ሲዳማ ክልል ሆኖ ለመደራጀት የሚያስችለውን 97.7% ድምፅ ማግኘቱን ማሳወቁ ነው ተብሏል። ይህንን ተከትሎ የሲዳማ አርነት ንቅናቄ ሲአን ሊቀመንበር አቶ ዱካሌ ላሚሶ የእንኳን ደስ አላቸው መልእክት አስተላልፈዋል።
ህዝባችንም በከፍልም ቢሆን እንኳን ደስ አለ ለማለት እንፈልጋለን። ሌላ ደግሞ በዚህ የህዝባችን ጉዳይ በሰላማዊ መንገድ ውሳኔ በማግኘቱና የህዝቡ ውሳኔ የመጨረሻ እልባት በማግኘቱ የደስታ መግለጫ ያስተላልፉን ልን ክልሎች አሉ፣ ድርጅቶች አሉና ለነሱም በዚህ አጋጣሚ ያለን አቋም መግለጽ እንፈልጋለን።
የንቅናቄው የህዝብ ግንኙነት ኃላፊ አቶ ደሳለኝ መሳ በጽሁፍ ያቀረቡት መግለጫ ደግሞ በሂደቱ ውስጥ ዋጋ የከፈሉና ድጋፍ ያደረጉ አካላትን ያመሰግነ ነበር።
ለህዝባችን የዘመናት ጥያቄ ስኬት የበኩላችን አስተዋጽኦ ያበረከታችሁ አካላት ማለትም የለውጥ ኃይሎች፣ የብሔራዊ ምርጫ ቦርድ፣ የደቡብ ክልል ምክር ቤት፣ የመንግስት ተቋማት፣ የዓለም አቀፍ ዲፕሎማቶች፣ ሲቪክ ማህበራትና አክቲቪስቶች የከበረ ምስጋናችንን እያቀረብን ለህዝባችን ነጻነት ላበረከታችሁ አስተዋጽኦ ታሪክ አይረሳችሁም።
የሲዳማ አርነት ንቅናቄ ሲያን የዛሬ መግለጫ የሲዳማ ህዝብ የራሱን ድል በራሱ ለመወሰን ያስችለኛል የሚለውን በክልል መደራጀት ጥያቄ ትግልና ሲያን እስካሁን ድረስ ሲያደርግ ቆየውን የትጥቅ ትግልና ሰላማዊ ያሉትን ከ1983 ዓመተ ምህረት ወዲህ ያለውን የፖለቲካ ትግል የሚዳስስ ነበር። ንቅናቄው ህገ መንግስቱን መሰረት በማድረግ እውነተኛ ፍትህ፣ ዲሞክራሲያዊና ሰብአዊ መብቶች የሚከበርበት የህዝብ ፍላጎት የሚያረካና ጠንካራ ክልል ለማቋቋም የተደራጀ ጥረት እንዲደረግ ዛሬ ባወጣው መግለጫ ጥሪ አቅርቧል። ንቅናቄው በመግለጫው ከሲዳማ ክልልነት ጥያቄ ጋር በተያያዘ ሐምሌ 11 2011 ዓ.ም ትምህርት በተፈጠረው ጸጥታ ችግር የታሰሩ ወጣቶች እንዲፈቱም ጠይቋል።
የሲዳማ ህዝብ ህገ መንግስታዊ ጥያቄ እውን እንዲሆን ሰላማዊ ትግልን ያቀጣጠሉ የወጣት አካላት ሐምሌ 11 ቀን 2011 ዓ.ም ተከትሎ በእስር ያሉ በመሆኑ ተጣርቶ በአስቸኳይ እንዲለቀቁ ድርጅታችን ዳግም ያሳስባል።
ሲዳማ ክልል ሆኖ ሲደራጅ እኔ ክልሉን ይመራለሁ አላልኩም። ይህንን የሚያደርጉት በሲያን ስም እየነገዱ ያሉ ከፓርቲው አባልነት የተወገዱ ግለሰቦች ናቸው ሲል የሲያን የፖሊስና የሪዮት ዓለም ጉዳይ ኃላፊ አቶ ተገኝ ወልዴ በዛሬው መግለጫ አሳውቀዋል።
ከህግ አግባብ ውጭ የሚወሰድ ስልጣን የለም። ስልጣን ሊሰጥ የሚችል ህዝብ ነው። በህዝብ ምርጫ ነው ስልጣኑ እጃችን ውስጥ የሚገባው። የምንታገለውም የዲሞክራሲ ስርዓት በህዝብ ምርጫ እንዲሆን ስለሆነ ከህግ አግባብ ውጪ የሚወሰድ ስልጣን ስለሌለ ስህተት ነው። እኛ እንልም እንድልም አይገባም፣ ህጉም ስለማይፈቅድ ማለት ነው።
በአቶ ዱካሌ ላምሶና በዶክተር ሚሎን ቱማቶ ይመራሉ በተባሉ በሁለቱ ሲያኖች መካከል የነበረው ውዝግብም ምርጫ ቦርድ ጻፈልን ባሉት ህጋዊ ደብዳቤ ባሳለፈው ውሳኔ ፍጻሜ ማግኘቱን አመልክቷል።
ከኛ የሄደው ሪፖርት በፓርቲዎች ምዝገባ ክፍል ገብቶ ህግ ክፍል ገብቶ ሲጠና ቆይተዋል። በመጨረሻም ውሳኔው ጥቅምት 27 ላይ 2012 ጸድቆ እውቅና ተሰጥቶን እጃችን ላይ ገብቷል። ስለዚህ ይሄ በዚህ ስለሚታይ ህገ ወጥ መሆናቸውን ምርጫ ቦርዱም ስለሚያውቅ ልናወግዝ ይገባናል ማለት ነው።
ንቅናቄው የብልጽግና ፓርቲ ውህደት በተመለከተም ያለውን ሀሳብ የህዝብ ግንኙነት ኃላፊ አቶ ደሳለኝ ተናግሯል።
ብልጽግና ፓርቲ እንደተባለው የውስጥ ደንብ ያለው ኢህአዴግ ሊመራ፣ ሊዋሄድ፣ አንድ ሊሆን፣ ግንባር ሆኖ ሊሄድ ሊቀጥል ይችላል። ነገር ግን ላለፉት 27 ዓመታት ሁላችን እንደምናውቀው ፓርቲና መንግስት መለየት በጣም አስቸጋሪ እስኪሆን ድረስ የዴሞክራሲ ተቋማት ተጨምድደው በፖለቲካ ስለላ መረቦች ሲመሩ እንደነበረ እናውቃለን እና በሀገራችን ፓርቲዎች እርስ በርሳቸው ተስማምቶ ነገሩን ባለመጨረስ በሀገራችን ላይ የሚፈጸመው አስቸጋሪ ሁኔታ እንደ ድርጅት የሚያሳስበን ስለሆነ በከፍተኛ ጥንቃቄ ሊታይ ይገባል የሚል እምነት አለን። እንደ ድርጅታችን
ሲዳማን በክልል ለማደራጀት የቀሩ ህገ መንግስታዊ ስልጣን የማስረከብ ሂደት ተጠናቆ ህዝቡን ወደ ልማት የመመለስ ስራም እንዲሰራ ንቅናቄው ጠይቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳ።
ዮናታንን አመስግነን ለዘጋቢዎች መስኮት ወደ መቀሌ ነው የምናመራው። እግር ኳስና ፖለቲካ። በኢትዮጵያ ፕሪሚየር ሊግ የሚሳተፍ የስሁል ሽሬ የእግር ኳስ ቡድን ተጫዋች እና በትግራይ ክልል የተቋቋመው የሳልሳይ ወያኔ ትግራይ ፓርቲ መስራች አባል ኃይለአብ ኃይለስላሴን ስለ እግር ኳስ ህይወቱና ፖለቲካ አነጋግረነዋል። ሙልጌታ አጽባሀ በፖለቲካ ተሳትፎ ያላቸው የእግር ኳስ ተጫዋቾች እየጠፉ ናቸው፣ ግን ኃይለአብ ተፈጥሯል እያለ ነው። በተከታዩ ዘገባ
ከመቀለ ዩኒቨርሲቲ በታሪክ ትምህርት ክፍል በዲግሪ ተመርቋል። በመቀለ 70 እንደርታ፣ ወልዋሎና ደደቢት የእግር ኳስ ቡድኖች ተሰልፎ ተጫውቷል። በአሁኑ ጊዜ ደግሞ በኢትዮጵያ ፕሪሚየር ሊግ እየተሳተፈ በሚገኘው ስሑል ሽረ ክለብ እየተጫወተ ይገኛል። ኃይለአብ ኃይለስላሴ፣
እግር ኳሱ እንግዲህ ከልጅነቴ ነው የጀመርኩት። እኛ ልጆች እያለን ፕሮጀክት የሚባል አንደር 13 አንደር 15 እንደዛ አንደር 17 እያለ የሚቀጥል የፕሮጀክት ስልጠናዎች ነበሩ። የዚያ ግኝት ነኝ። እዛ ነው ያደግኩት። ከዛ በኋላ ዩኒቨርሲቲ ከመግባቴ በፊት ለትራንስቢ ምናምን ጫወት ነበር። ዩኒቨርሲቲ ገብቼ ተመረቄ እንደወጣው ለመቀሌ ፈረምኩኝ። መቀሌ ስጫወት ነበር። አንድ ጊዜ ደደቢት ፈርሜ ነበር። ከዛ በኋላ ትንሽ በጉዳት ምክንያት የተወሰኑ አመታት ከኳሱ ርቄ ነበር። እንደገና ተመልሼ መጫወት ጀመርኩኝ። አምና ከመቀሌ ጋር 70 እንደርታ ጋር ፕሪሚየር ሊጉ ሻምፒዮን ነበር። ብዙ ተሳትፎ ባይኖረኝ ሜዳ ላይ የገባው። አሁን ደግሞ ወደ ስሑል ሽረ ተዘዋውሬያለሁ።
ኃይለአብ፣ ከእግር ኳስ በተጨማሪ በትግራይ ክልል የተቋቋመው የሳልሳይ ወያነ ፓርቲ መስራች አባል ነው። እግር ኳስ ተጫዋቾች ሆነው በፖለቲካ ዓለም የሚሳተፉ በአሁኑ ጊዜ እየታየው አይደለም ይላል። የቀድሞው ባላንዳ ኦር ሽልማት አሸናፊው ተጠሪው የነበረ በአሁን ጊዜ ደግሞ የላይቤሪያው ፕሬዚደንት ጆርጅ ዊሃና ሌሎች ደግሞ በተጫዋችነት ጊዜያቸው ፖለቲካው ላይ የሚሳተፉ ነበሩ ሲል ይናገራል። የሷር አያ መሆናቸውም ይገልጻል ኃይላብ።
የእግር ኳስ ተጫዋች ፖለቲከኞች ነበሩ። ታላቁ ሶክራተስ የብራዚልና ኮሪንቲያንስ አምበል የነበረው ሶክራተስን ጨምሮ ኦሊጌ ፕራሱስ የሚባል የባርሴሎና ተከላካይ የነበረ እንዲሁም የካታሎኒያ ብሔርተኝነት አቀንቃኝ የነበረ እና ካካላዲች የሚባል ለሚላን ይጫወት የነበረ አይ ቲንክ ጆርጂያዊ ነው መሰለኝ እንደውም ፓርላማ አባል ነበር ሲጫወት እንዲሁም ወደ ኋላ ላይ እና ሊሊየ ቱራም የመሳሰሉ የፈረንሳይ ተሟጋች ተጫዋቾች ነበሩ በትልቅ ደረጃ የሚጫወቱ። እንዲሁም ወደ ሀገራችን ስንመጣ የሀፓና ስፖርት በሚለው የገነነ መኩሪያ መጽሐፍቶች ላይ የሚገኙ ብዙ ተጫዋቾች ሆነው የሀፓ አባላት የነበሩ እንዲሁም ወደ ትግራይ ስንመጣም ጸጋ ብርሃንን የመሳሰሉ 1960ዎቹ አጋማሽ አካባቢ ትግራይ የኢትዮጵያ ሻምፒዮና ስትሆን የከቡድኑ ቁልፍ ተጫዋች መሀል አንዱ የነበረው ጸጋ ብርሃን የመሳሰሉ ኋላ ወደ በረሃ ወጡ የታገለ እንዲሁም በፖለቲካ መራውጡ እንትን ላይ ከነበሩ ኋላ አይ ቲንክ በረሃ ላይ ነው የተሰዋው። እነሱን የመሳሰሉ ተጫዋቾች ነበር ፖለቲካ ላይ።
ኃይላብ ከእግር ኳስ ጎን ለጎን የህዝብ ችግር ብለው ያመነባቸው ጉዳዮች እንዲፈቱ ለማድረግና ህዝብ ለማንቃት በተቻለው አቅም ለመሳተፍ ፖለቲካው ላይ እንደገባበት ይናገራል። ከአሁን በፊት ከጓደኞቹ ጋር በመሆን በየወሩ የሚታተም መጽሔት በማዘጋጀት በተለይ በመንግስት ሚዲያዎች ሽፋን የማያገኙ የተገለሉ ሀሳቦች ለማስተናገድ ይሰራ እንደነበረ ገልጿል።
ሰርገኝ ተሰኘ መጽሔት ከጓዶቼ ጋር በመሆን መስርተን ለንባብም እናበቃ ነበር። በጣም ወዳጅ ሄትም ሆኖ ነበር ትግራይ ውስጥ ፖለቲካዊ ማህበራዊ የአርት ነክ እንዲሁም የስፖርትም ሳይቀር አጠቃሎ የሚያመጣ መጽሔት ነበር። በተለይ ግን በጣም ፎከስ የሚያደርገው ፖለቲካው ላይ ነበር። ጥሩ ተወዳጅ መጽሔትም ሆኖ ነበር። አጋጣሚ ኳስም አቁሜ ነበር ያን ጊዜ ተጎድቼ፣ እዛ በሙሉ ጉልበት የነበር የምሰራው ከጓደኞች ከሆኜ ጥሩ መጽሔት ነበር አስባለሁ። የሀሳብ ገበያ መፍጠር አለብን፣ የተለያዩ ሀሳቦች መጥተው የሚሸጡበት ፕላትፎርም ያስፈልግ ነበር ብለን እናስብ ነበር። የሆነ በጣም ነበሩ መጽሔቶች ብቅ ጥልቅ ይመጡ ይጠፉ ነበር። የተለያዩ መጽሔቶች አንድ መጽሔት ወራይናም ነበር። በእርግጥ ብዙ ጊዜ እንትን ሰርቫይቭ ያደረገ መጽሔት ነበር፣ ግን በበቂ ፕሪንት ሚዲያ ላይ በበቂ እንትኖች የሉም ብለን እናስብ ነበር። በዚያ ላይ ትግራይ ውስጥ ከተወሰነ ቡድን ወይ ከተወሰነ ፖለቲካዊ ሀሳቦች የማንሸራሸር እድል ከሚሰጡ ሚዲያዎች ውጭ አብዛኞቹ ሀሳብ አለን የሚሉ ሰዎችም ቡድኖችም አያገኙም የሚል እምነት ነበረ፣ ፕላትፎርም አያገኙም። እሱን ለመፍጠር ነበር የሞከር ነው። በተወሰነ መልኩም ተሳክቶልን ነበር፣ ጋዜጠኝነት ስነ ምግባሩን በጠበቀ መልኩ
መጽሔቱ ፋይናንስ እጥረት መዘጋቱ የሚናገረው ኃይላብ በአሁኑ ጊዜ ደግሞ ጓደኞቹ በማህበራዊ መገናኛ መጽሔቱን ለማስቀጠል አቅደው እየሰሩ መሆኑን ነው የሚናገረው። እግር ኳስ ተጫዋቾች በሀገሪቱ ያለው ፖለቲካ እርስ በርሳቸው ላለው ግንኙነት ተጽዕኖ አለው ወይ ብዬ ለኃይላብ ጠይቄዋለሁ።
ተጫዋቾች ላይ ብዛም ግጭቶች፣ መኮራረፎች ምናምን ከፖለቲካው ጋር ተያይዞ አይታዩም። አብዛኞቹ ምን ፖለቲካ አይከታተሉም። በዚያ ላይ ያው እግር ኳሱ ላይ በጣም ብዙ ብር እየፈሰሰ ነው። እግር ኳስ ተጫዋቹ በጣም ብዙ ብር፣ ጥሩ ብር እየተጠቀመ ነው እና እዚያ ላይ ነው ኮንሰርናቸው እንጂ እንትን ላይ ጊዜያቸው ሲያጥፉ አላይም። ብዙ እንደዚህ አይነት ችግሮች ብዙ አይታዩም እግር ኳስ ተጫዋቹ ላይ ማለት ነው። ግን ከእግር ኳሱ አጠቃላይ እግር ኳሱ ላይ ግን ፖለቲካው ከፍተኛ ሆነ ጫና አለው።
በቀጣይ ከእግር ኳስ ተጫዋችነት ከወጣ በኋላ በክለብ አስተዳደር ስራ ላይ መሰማራት እንደሚፈልግና በፓርቲ ፖለቲካውን በተጠናከረ መንገድ እንደሚቀጥልበት ኃይለ አብ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ እናመሰግናለን። ደራሲ፣ ጋዜጠኛ፣ መምህርና የቤተ ክህነት ሰው ካሳይ ገብረ እግዚአብሔር ባለፈው ረቡዕ ህዳር 24 ቀን 2012 ዓ.ም አርፈዋል። ብፁዓን እነማን ናቸው? ባህልና ክርስቲያናዊ ትውፊት በኢትዮጵያ፣ ምንኩስና በኢትዮጵያ፣ ምስጢረ ፊደል ወትርጓሜው፣ የፊደል ምስጢር ከነትርጉሙና ኅብረ ብሔር ከአቶ ካሳይ ሥራዎች የሚጠቀሱ ናቸው። የሥራ አጋራቸው በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የውጭ ጉዳይ ኃላፊ መምህር ዳንኤል ሰይፈ ሚካኤልና የአሜሪካ ድምፅ ዘጋቢ ንጉሴ አክሊሉን ስለ ካሳይ የሚያውቁትን ጠይቀናቸዋል። ኤደን ገረመው እንደሚከተለው ታቀርበዋለች።
1946 ዓ.ም መምህር፣ ጋዜጠኛ፣ ደራሲና የስነ እጽዋት ተመራማሪ ካሳይ ገብረ እግዚአብሔር በአክሱም ከተማ ተወለዱ። የአንደኛና የሁለተኛ ደረጃ ትምህርታቸውን በዛው በአክሱም ከተማ፣ በመምህርነት ደግሞ ከሀረር ማሰልጠኛ ተመረቁ። ስራ ሲጀምሩ በመምህርነት ጀምረው ቀጥሎም በርዕሰ መምህርነት አገልግለዋል። ከዚያን ጊዜ ጀምሮ እስካሁን ድረስ በባለንጀርነት የሚያውቋቸው የአሜሪካ ድምፅ ዘጋቢ ንጉስ ያክሊሉ ስለ ካህሳይ እንዲህ ይላሉ።
ካህሳይ ገብረ እግዚአብሔር ጋር የምንተዋወቀው የማስታወቂያ ሚኒስቴር እያለሁ እሱ ሀረር መምህር ሆኖ ከዛ ጊዜ ጀምሮ ግንኙነታችን ሳይቋረጥ እስካሁን ድረስ አብረናለን። እንደገና በሸገር እሁድ እንደገና የሚል ፕሮግራምን ከፍተን ያለፈውን የእሁድ የአርባ ዓመት ታሪክ እያዋሳን ስንጫወት ነበር የኖርነውና ካሳይን በጣም በጣም በቅርብ ነው የማውቀው። ሀረር ማሰልጠኛም ጽሁፎችን ለጋዜጦች፣ ለሬዲዮኖች፣ ለቴሌቪዥን ፕሮግራሞች ይልክ ስለነበረ በዛ ተዋወቀ እና ከዛ ወደ ቤተ ክህነት ደግሞ ተዛውሮ የጠቅላይ ቤተ ክህነት የዜና ቤተ ክርስቲያን ጋዜጣ ምክትል ዋና አዘጋጅ ነው። በጋዜጣው ላይ ደግሞ ልዩ ልዩ ጽሁፎችን ያቀርባል። ራሱ የርዕሰ አንቀጾችን ይጽፋል። እውነተኛ ሰው ነው። ሀቀኛ ሰው ነው። ትክክለኛ ጋዜጠኛ ማለት ካሳይ ነው። የሚጽፈው የሚናገረው የሚናገረው የሚጽፈው ያምንበትንም ነው እና ካሳይ ፊት መዋሸት አይቻልም። እሱም አይዋሽም። ካላምንበት አይጽፍም፣ አይናገርም። የካሳይ ትልቁ ባህሪ፣ ትልቁ ችሎታው እውነትን መናገሩና እውነትን መፈለጉ ለእውነት ሲል እንደ መታገሉ ነው። ለምሳሌ ጠቅላይ ቤተ ክህነት ውስጥ እየሰራ የመነኮሳትን የሃይማኖት አባቶችን መልካም ስራቸውን አለማዊ የሆኑ ያልሆነ ስህተት ሲሰሩ፣ ሙስና ውስጥ ሲገቡ፣ አንዳንድ አላስፈላጊ ነገሮች ውስጥ ሲገቡ፣ ምንኩስና በኢትዮጵያ እንዲሁም ደግሞ ብፁዓን እነማን ናቸው ብሎ እንደ ጾማውን ውስኪውን ታሪክ ሳይቀር ግልጽ አድርጎ እዛ እንዴት አንተ የምተናግረው እዛ ቤተ ክህነት ውስጥ ልትቀመጥ ትችላለህ እስኪሳልክ? እንደዚህ አይነት እውነተኛ ሰው ነው ካህሳይ።
ካህሳይ ገብረ እግዚአብሔር በደራሲነት ስራቸው ወደ 7 የሚጠጉ ስራዎችን ያሳተሙ ሲሆን በጽሁፎቻቸው ባህልን፣ ስነ ቃልን እንዲሁም ትውፊቶችን በመዘከር ይታወቃሉ። ክርስቲያናዊ ትውፊት በኢትዮጵያ፣ የፊደል ምስጢር ከነትርጓሜው፣ ብፁዓን እነማን ናቸው፣ ምንኩስና በኢትዮጵያና እንዲሁም የተለያዩ የስነ ቅጽ ስብስብ የሆኑትን ህብረ ብዕር የተሰኙ መጽሐፍትን በሶስት ቅጽ አሳትመዋል። 4 ወራት በፊት ባደረባቸው የጸና የጉበት ህመም ምክንያት ህዳር 24 ቀን 2012 ዓ.ም አርፈው ህዳር 25 ቀን 2012 ዓ.ም ግብአተ መሬታቸው ተፈጽሟል። የረዥም ጊዜ ጓደኛቸው አቶ ንጉሴ አክሊሉ ካህሳይ ገብረ እግዚአብሔር አንባቢና ትጉሰው ከመሆናቸው የተነሳ የቤተ ክህነት ትምህርት ሳይማሩ በቤተ ክህነት ውስጥ ጽሁፎችን በማዘጋጀቱ ረገድ ትልቅ ደረጃ የደረሱ ሰው ናቸው ሲሉ ይገልጿቸዋል።
ካህሳይ የቤተ ክህነት ትምህርት የለው፣ ግን በስነ ጽሁፉ ጎረስ ስለሆነ ተፈልጎ ቤተ ክህነት ተቀጥሯል። በጣም ታታሪና ብርቱ ሰው በመሆኑ ግዕዙን ወደ አማርኛ እያስተረጎመ እሱም የትግርኛ ቋንቋ ስለሚችል ራሱ እያጠና እንደገና ወደ መተርጎ የተራመደ ትልቅ ሰው ነው። የተከበርቶ ጉባኤ ዘርግቶ ዜማ ወይም ብሎ አዲስ የተማረ ሰው አይደለም። የግድ ትምህርት ቤት ገብቶ ወንበር መዘርጋት ብቻ፣ ጉባኤ ላይ መቀመጥ ብቻ አይደለም እና ካሳይ እንደዛ ነው።
እሽሩሩ እሽሩሩ በርዬ እሽሩሩ በአንተ ነው ማማሩ፣ ሆበሬ ሆበሬ በርዬን በርዬን ምናገኘው ምን፣ የራብ መድኃኒቱ የችግር ዋሱን፣ የበሬን ውለታ ይጫወቷል ማታ፣ በረጅም ዋንጫ በሰፊ ገበታ እያለ ያርሳል። ገበሬው ዝናቡን ብቻ ሳይሆን ጭቃውንም አይፈራም፣ ባይሆን ጭቃን ያፈቅራል ማለት ይቻላል። ጭቃ ሲባል ግን የተገኘ ጭቃ ሁሉ ማለት አይደለም፣ የእርሻውን የሐምሌውን እንጂ። የሐምሌ ጭቃ ቅቤ ለጋ እያለ ከለጋ ቅቤ ጋር እያነጻጸረ አፈርና ጭቃ የሕይወቱ መሠረት መሆናቸውን በተረትና ምሳሌ ይገልጻችኋል።
ካህሳ ከመምህራን ማሰልጠኛ ከተመረቀ እዛ በኋላ ተምረው በባዮሎጂ ዲፕሎማ ያለው ሰው ነው። ዩኒቨርሲቲ ደረጃ ይመስለኛል። እና ደራሲ፣ ጋዜጠኛ፣ መምህር ከመሆኑም በላይ ካህሳይ የስነ ጽሁፍ ተመራማሪ ነው። ለምርምር ደግሞ የጠቅላይ ግዛቱ ይዘዋወር ነበር በየክፍለ ሀገሩ እና እጽዋትንም ጭምር እግረ መንገድን ስለሚያጠና የቱ ቤትና በሽታ መድኃኒት ሊሆን እንደሚችል ሁሉ አጥንቶ የደረሰበት ጎበዝ ሰው በመሆኑ እንዲህ አይነት ሰው ነው ባጭሩ ካሳይ። ጽፎታል። አሁን ጽፎት ካልታተሙት 3 ያህል መጽሐፍት አንዱ እነዚህን እጽዋትን የሚመለከት ነው። እርግጠኛ ነኝ ባለቤቱና ልጆቹ ይህን መጽሐፍ ያሳትማሉ ብዬ ተስፋ አደርጋለሁ።
ላለፉት 15 ዓመታት በቤተ ክህነት ስራ ላይ ያሉ የሚያውቋቸው የስራ አጋራቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የውጭ ጉዳይ ኃላፊ መምህር ዳንኤል ሰይፈ ሚካኤል ካህሳይ ገብረ እግዚአብሔርን ከስነ ጽሑፍ በተጨማሪም ስለነበራቸው የስነ እጽዋት እውቀት ያነሳሉ።
ባህልንና ባህላዊ መገለጫዎች የሆኑ ወጎችን ነቃልንና ትውፊቶች ዙሪያ የሚባሉ የሚነገሩ ነገሮችን በማሰባሰብ ይጽፋሉ። ራስ ከሚጠቅሙት ጥቅም ወይም ገቢር ጋር ተያያዘ የሚነገሩ ስያሜዎችና አንዳንድ እውቀቶች አሉና እነሱን በተመለከተ ተባለው እኔም አደንቃለሁ ገና ያላቸው። ምክንያቱም አብዛኛውን ጊዜ የዚህ አይነት እውቀት ያላቸው ሰዎች እንደው ከቆሎ ፕሪስቴት ከምንለው የብሔር ትምህርት ጀምሮ በዚያ ውስጥ ረጅም ዘመን ያለፉ ሰዎች ናቸው። እንዲህ አይነት ነገር ላይ ብዙ የሚታወቁት ግንሳቸው ያው በምርምር እና በመጠየቅ እውቀቱን እንደው በጽሁፍ የማስተላለፍ ሰፊ ፍላጎት እንዳላቸው ብዙ ጊዜ ይነግሩኛል። እንደገና በዚህ ደግሞ ዙሪያ አዋቂ ባልነበሩ ግንሳቸው ዘመን የሚታወቁ ሰዎችንም የደረሱባቸውን አነጋግረዋል። ከንዲሁም ብዙ እውቀት እንዳገኙ ተረድቻለሁ። ከመድኃኒት ባሻገር ለሌሎች ጉዳዮች ማለት ለምሳሌ በብራና ጽሁፍ ቀለም ለማዘጋጀት ይችላሉ። ከድንጋይም ከአፈርም እጽዋትም ይዘጋጃሉ እና የእጽዋቱን ክፍል ያጠኑ እንደነበር አውቃለሁ።
ዘመናቸውን በንባብና በምርምር ያሳለፉት ጋሳይ ገብረ እግዚአብሔር በባህሪያቸው ሰላምተኛ ቢሆኑም ብቸኛና ቁጥብ እንደነበሩ የሚያውቋቸው ሰዎች ይናገራሉ። ጋሳይ ገብረ እግዚአብሔር በቀብር ስነ ስርዓታቸው ላይ በተነበበው የህይወት ታሪካቸው መሰረት የስድስት ልጆች አባት እንደነበሩም ታውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደንን እናመሰግናለን። እንግዲህ ከሀሳይ ትንሹ ቤተ መጽሐፍት የሚባሉ ሰው ነበሩ። በእርግጥ ሰዓት ስለቅ ገደበን ነው እንጂ ወዳጆቻቸው ከዚህም በተሻለ ብዙ ማብራራት ይችሉ የነበረ ይመስለኛል። ሀብታሙ፣
እሳቸው እንግዲህ በእሁድ ጠዋት የኢትዮጵያን ባህል በማስተዋወቅ ረገድ የተወጡት ሚና በጣም ከፍ ያለ ነው። እንደውም አሁን ጥያቄ የሆነብኝ ጉዳይ እሳቸውን የተኳቸው ሰዎች አሉ ወይ የሚለው ነው። እና ትልቅ የኢትዮጵያ የባህል ባለውለታ ጠበቃም የነበሩ ሰው ናቸው። እጅግ አሳዛኝ ነው። ነገር ግን እሳቸው የሰሩት አበርክቶት የማይዘነጋና እድሜ ዘላለም የሚዘከር ነው።
አዎ፣ በእሁድ ምሽት ፕሮግራማችንም ላይ እንደሳቸውን የሚዘክር ፕሮግራም ይዘን እንመለሳለን። እንግዲህ አድማጮች፣ ለዛሬ የጋቢና ጉዟችንን እዚህ ላይ ያጠናቀናል። አስተያየቶቻችሁን በፌስቡክ አት ቪኦኤ አማሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አማሃሪክን በመጠቀም ጋቢና ቪኦኤንም በመጠቀም አስተያየታችሁን አድርሱን።
የኢሜል አድራሻም አለን፣ ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ካም የተሰኘ በሱም እንዲሁ አስተያየታቸውን ወይም መልእክታቸውን ሊያደርሱ ይችላሉ። ጋቢና ቪኦኤ ብላችሁም ደግሞ የኢንስታግራም ገጻችንም ተከተሉ።
የጋቢና ቴሌግራም ገጽም ከፍተናል፣ በቅርቡ እናስተዋውቃችኋለን። በሁሉም መንገድ ተጠቅማችሁ አስተያየታችሁን አድርሱን። ለዛሬ በዚሁ እንሰናበታችሁ። ፕሮግራሙን በመብራት አብረናችሁ የቆየ ነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር እስካሁን ድረስ አብሮን የነበረው ሞክቢል ያቤሮት፣
የስርጭት መሐንዲሱ ጀስቲን አብሮና ያመሸው። በእኛ በኩል ደናደሩ በሰኞ ምሽት መደበኛ ዝግጅታችን እንገናኛለን።
ኩን ራዲዮ ሰገሌ አሜሪካቲ